ጎለማ ነጋር
ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ነሐሴ 3 2016 ዓመተ ምህረት ስርጭታችን ጀመረ። የትግራይ ክልል ግዛዊ ፕሬዝዳንት አቶ ጌታቸው ረዳ ፓርቲያቸው ህዋት ሊያደርገው ባቀደው ጠቅላላ ጉባኤ ላይ እንደማይሳተፉ ገልጸዋል። የህዋት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረመድን የሚሉት አላቸው።
ጉባኤው መካሄድ አለበት የምንልበት ምክንያት የህወሓት አመራር መስተካከል ስላለበት ነው። የህዝባችን ስቃይ መቆም አለበት። የህዝባችን ጥቅም እንዲረጋገጥ የፓርቲው አመራር መስተካከል ይኖርበታል።
ይበንዲ ያለ የኢትዮጵያ ምርጫ ቦርድ ህዋትን በልዩ ሁኔታ መመዝገቡ አመሻሹን ተሰምቷል። ዝርዝር ጉዳይ በምሽቱ ስርጭታችን ተካተዋል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። አፍታም ዝይም ሳስተናግዳችሁ አመሻለሁ። ብራናሉ ደግሞ የምስልና የድምጽ ቅንብሩን ትከውንልናለች። ዋና አዘጋጃችን ሲዮን ግርማ ናት። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባዮ ገበያው። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናሰማችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ምርጫ ቦርድ ህዋትን በልዩ ሁኔታ መዘገበው። የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሓርነት ትግራይ ህዋት የጋዊ ሰውነት ማረጋገጫ በልዩ ሁኔታ መስጠቱን ዛሬ ባወጣው መግለጫ አስታውቋል። ህዋት ዳግም ህጋዊ ሰውነቱ እንዲመለስለት በተለያዩ ጊዜያት በተደጋጋሚ ያቀረበውን ጥያቄ ያስታወሰው ቦርዱ በቀድሞ አዋጅ ቁጥር 1162 ዝባር 2011 ዓመተ ምህረትም ሆነ በተሻሻለው አዋጅ ቁጥር 1332 ዝባር 2016 መሰረት በአመጻ ተግባር ላይ ተሰማርቶ ህጋዊ ሰውነቱ ለተሰረዘ ፓርቲ የቀድሞ ህልውናውን መልሶ የሚሰጥ ድንጋጌ አለመኖሩን ጠቅሶ ቦርዱ በድጋሚ የቀረበለትን የፓርቲው ህጋዊ ሰውነት ወደ ነበረበት እንዲመለስ የሚለውን ጥያቄ እንዳልተቀበለው ገልጿል። ሆኖም በተሻሻለው አዋጅ ኃይልን መሰረት ባደረገ የአመጻ ተግባር ላይ የተሳተፈ የፖለቲካ ቡድን ይህን ተግባሩን ማቆሙንና ህገ መንግስታዊ ዲሞክራሲያዊ ስርዓትን አክብሮ ለመንቀሳቀስ መስማማቱን በሚመለከተው የመንግስት አካል ከተረጋገጠ በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ እንደሚችል መደንገጉን ጠቅሷል። በዚህ መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ ህዋት የአመጻ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱን በመግለጽ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ መስጠቱን እንዲሁም ህዋት ለምዝገባ የሚያስፈልጉ የፓርቲ ሰነዶችን ማቅረቡን መግለጫው አስታውሷል። በዚህም ህዋት በልዩ ሁኔታ የጋዊ ሰውነት ማረጋገጫ እንዲሰጠው መወሰኑን ቦርዱ በመግለጫው አስታውቋል። በዛሬው ዕለት በልዩ ሁኔታ የተመዘገበው ህዋት በስድስት ወራት ውስጥ ጉባኤ እንዲያካሂድና የመተዳደሪያ ደንቡን እንዲያጸድቅ አመራሮቹንም እንዲመርጥ ቦርዱ መወሰኑን ገልጾ የቅድመ ጉባኤ ዝግጅቱን ቦርዱ ለመከታተል እንዲችል ፓርቲው ጠቅላላ ጉባኤውን ከማካሄዱ ከ21 ቀናት በፊት ቀኑን አስቀድሞ እንደሚያሳውቀው የብሔራዊ ምርጫ ቦርድ አሳስቧል። የፓርቲው ጠቅላላ ጉባኤ ከተካሄደ በኋላም ለአንድ አመት ከስድስት ወራት ሰላማዊ እንቅስቃሴ እያደረገ ስለመሆኑ ክትትል ለማድረግ መወሰኑን ቦርዱ በመግለጫው አመልክቷል። የኢትዮጵያና የሶማሊያ የውጭ ጉዳይ ሚኒስትሮች ሁለተኛ ዙር ውይይት ሊያደርጉ ነው። ኢትዮጵያ ከሶማሊላንድ ጋር የፈረመችው የባህር በር አጠቃቀም ስምምነት የፈጠረውን አለመግባባት በተመለከተ የኢትዮጵያና የሶማሊያ የውጭ ጉዳይ ሚኒስትሮች በሚቀጥለው ሳምንት አንካራ ላይ ተገናኝተው ለሁለተኛው ዙር እንደሚወያዩ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ዛሬ አርብ አስታውቀዋል። ከሮይተርስ የደረሰንን አጭር ዘገባ እንግዶ ወልዴ ያሰማናል።
ባለፈው ታህሳስ 22 ቀን 2016 ዓ.ም ተመረጠ ወይም በያዝነው የፈረንጆች ዓመት በመጀመሪያው ቀን ኢትዮጵያ 20 ኪሎ ሜትር የሚደርስ የባህር ዳርቻ ከሶማሊላንድ በሊዝ ለመያዝ ስምምነት መፈራረሟ ሶማሊላንድን እንደራሷ ግዛት ከምትቆጥራት ሶማሊያ ጋር ቅራኔ ውስጥ ከተዋታል። ኢትዮጵያ ይህን ችሮታ ለመመለስ ከሶማሊያ ተገንጥላ ራሷን ለምታስተዳድረው ሶማሊላንድ ነጻ ሀገር ስለመሆኗ እውቅና ለመስጠት ተስማምታ ነበር ተብሏል። ሞቃዲሹ ስምምነቱ ህገወጥ ነው በማለት በአገሪቱ ይገኙ የነበሩትን የኢትዮጵያ አምባሳደር እንዲወጡ አድርጋለች። በዛች ሀገር ከእስላማዊ አማጽያን ጋር ለሚደረገው ፍልሚያ እገዛ በማድረግ ላይ ያሉትን የኢትዮጵያ ወታደሮችንም ለማስወጣት ዘታለች። የሶማሊያና የኢትዮጵያ የውጭ ጉዳይ ሚኒስትሮች በፊዳን አስተናጋጅነት ባለፈው ወር አንካራ ላይ ለመጀመሪያው ዙር ውይይት ተገናኝተው ነበር። ባለፈው ቅዳሜ አዲስ አበባ ላይ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የነበሩት የቱርኩ የውጭ ጉዳይ ሚኒስትር ሐካን ፊዳን ሁለተኛው ዙር ውይይት በመጪው ሳምንት እንደሚካሄድ ዛሬ ኢስታንቡል ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋር በዝርዝር ጉዳዮች ላይ እንደተነጋገሩ የገለጹት ፊዳን ኢትዮጵያ የሶማሊያን የድንበር እና የፖለቲካ ሉዓላዊነት እስካከበረች ድረስ በሶማሊያ በኩል የባህር በር ተጠቃሚ ትሆናለች። ይህም በኢትዮጵያና በሶማሊያ መካከል ያለውን ውጥረት መፍትሄ ይሰጣል ብለዋል። ቱርክ የሶማሊያ መንግስት የቅርብ አጋር ሆናለች። ትምህርት ቤቶችን፣ ሆስፒታሎችን፣ ወታደራዊ ሰፈሮችን እና ሌሎችንም መሰረተ ልማቶች ገንብታለች። ከሰባት ዓመታት በፊትም ሁለቱ አገራት የወታደራዊና የኢኮኖሚ ትብብሮችን ተፈራርመዋል። ከሮይተርስ ለተገኘው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
የሱዳን ልዑክ ከአሜሪካ ሸምጋዮች ጋር ስለ ተኩስ አቁም ለመነጋገር ሳውዲ ገብተዋል። የሱዳን የልዑካን ቡድን በሚቀጥለው ሳምንት ጄኔቭ በተዘጋጀው የተኩስ አቁም ንግግር ላይ መንግስት ስለሚሳተፍበት ሁኔታ ከአሜሪካ ሸምጋዮች ጋር ለመወያየት ሳውዲ አረቢያ ገብቷል ሲሉ የሱዳን ባለስልጣናትና ዲፕሎማቶች ተናገሩ። የሱዳን መንግስት እንደ አውሮፓ አቆጣጠር ናሴ 14 ሊካሄድ በታቀደው ድርድር ከዩናይትድ ስቴትስ ጋር ለመወያየት በማዕድን ሚኒስቴር መሐመድ በሽር አቡናሞ የሚመራ የልዑካን ቡድን ለመላክ ወስኗል። ሱዳንን ለመቆጣጠር የሚፎካከረው የፈጥኖ ደራሹ ጦርም የአሜሪካን ግብዣ በፍጥነት ተቀብሏል። ለሰራዊቱ ታማኝ የሆነው የውጭ ጉዳይ ሚኒስቴር ከድርድሩ በፊት ተጨማሪ ውይይት መደረግ አለበት ብሏል። የሀገሪቱ ገዥና የጦር አዛዥ ጀነራል አብዱል ፈታህ ቡርሃን የመንግስታቸውን አቋም በመጥቀስ የትኛውም ሰላም ተነሳሽነት የሱዳንን መንግስት ማወቅ መጋበዝና ማማከር አለበት ሲሉ ባለፈው ሐምሌ ወር መጨረሻ ተናግረዋል። ጀነራሉ ይህችን አገር ከእያንዳንዱ ሰይረኛና እያንዳንዱ አማጺ እስክናጸዳ ድረስ መሳሪያችንን አንጥልም ሲሉ ዝተዋል። የጄኔቫው ድርድር ከሳውዲ አረቢያ ጋር በጋራ እንደሚዘጋጅና የአፍሪካ ህብረት፣ ግብጽ፣ የተባበሩት አረብ ኤምሬትስና የተባበሩት መንግስታት ድርጅት ታዛቢዎችን እንደሚያካትት ዋሽንግተን ተናግራለች። መቀመጫውን በጄኔቭ ያደረገው የተባበሩት መንግስታት ድርጅት ቃል አቀባይ አሌክሳንድሪያ ቬሉቺ በበኩላቸው ተነሳሽነቱ የተባበሩት መንግስታት ድርጅት ተነሳሽነት ባይሆንም የሱዳንን ቀውስ ለመፍታት የሚረዱ ሁሉንም ውጥኖች ግን በደስታ እንቀበላለን ብለዋል። እንደ አውሮፓ አቆጣጠር ከሚያዝያ 2023 ጀምሮ በብርሃን ኃይሎችና በፈጥኖ ደራሽ ጦር አዛዥ መሐመድ አብዳን ዳጋለው መካከል ያለው ጦርነት በአስር ሺዎች የሚቆጠሩ ሰዎችን ገድሏል፣ ሚሊዮኖችን ነቅሏል፣ አስከፊ የሰብአዊ ቀውስና የረሃብ ማስጠንቀቂያዎችን አስከትሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሸምጋዮች የተኩስ አቁም ግፊት ሲያደርጉ የእስራኤል ወታደሮች በጋዛ አዲስ ጥቃት ሰነዘሩ። ዩናይትድ ስቴትስ፣ ካታርና ግብጽ እስራኤልና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ እየገፋፏቸው ባለበት ወቅት የእስራኤል ወታደሮች ዛሬ አርብ በደቡባዊ ጋዛ ካን ዩኒስ ከተማ አዲስ ጥቃት ሰንዝረዋል። የእስራኤል ወታደሮች ባለፈው ሐምሌ ጥቃት ከሰነዘሩበትና ከባድ ውድመት ከደረሰበት ምስራቃዊ ካን ዩኒስ ከተማ ሸሽተው ወዲህ ከመጡ ገና ሁለት ሳምንት ያልሞላቸውን ብዙዎቹን ተፈናቃይ ፍልስጤማውያን አሁን ያሉበትን ከተማ ለቀው እንዲወጡ ታዘዋል። እስራኤል ያሳለፈችው ይህ ትዕዛዝ ሌላ ትልቅ የፍልስጤማውያንን ፍልሰት አስከትሏል። ትላንታሙስ በሺዎች የሚቆጠሩ ፍልስጤማውያን መሰረታዊ የሆኑና ትናንሽ የጋዝ ምድጃዎች፣ ፍራሾች፣ ድንኳኖች፣ ቦርሳዎችና ብርድ ልብሶችን የመሳሰሉትን መገልገያዎች በመያዝ ሸሽተዋል። የእስራኤልና የአሜሪካ ባለስልጣናት አዲስ የተሰየመው የሐማስ መሪና እንደ አውሮፓ አቆጣጠር ኦክቶበር 7 በእስራኤል ላይ በተፈጸመው ጥቃት ቁልፍ ሰው የሆነው የሐያ ሲንዋር ቦካን ዮኒስ ስር ባሉ ዋሻዎች ውስጥ ተደብቆ ሊሆን ይችላል ብለው እንደሚያምኑ ተናግረዋል። የእስራኤል ጦር ዛሬ አርብ ባወጣው መግለጫ ተዋጊ አውሮፕላኖች በካንዩኒስ ተዋጊዎችና የጦር መሳሪያዎች ማከማቻ ናቸው ያለዋቸውን ጨምሮ 30 የሐማስ ኢላማዎችን መንታታቸውን ገልጾ የምድር ወታደሮቹ ደግሞ ዋሻዎችና ሌሎች የሐማስ መሰረተ ልማቶችን አስተሳዋል ብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽፈት ቤት ላንታሙስ ተደራዳሪዎችን በአውሮፓ አቆጣጠር ናሴ 15 ወደ ካታር ዋና ከተማ ዶሃ ወይም ወደ ግብጽ መዲና ካይሮ እንደሚልክ አስታውቋል። በስካውኑ ድርድር ቁልፍ ሚና በነበራቸው በቀድሞ መሪው ሟቹ እስማኤል ሃንየን ምትክ ሲንዋር እንደተተኩ ባለፈው ማክሰኞ ያስታወቀው ሐማስ ማንን እንደሚልክ አላሳወቀም። ይሁን እንጂ ቡድኑ ውስጥ እንደብርቱ ሰው የሚታዩትና በሐማስ ስትራቴጂም ውስጥ ቁልፍ ተሳትፎ እንዳላቸው የሚገመቱ የሲንዋር ወደ ከፍተኛ አመራር ማደግ በድርድሩ ላይ ተጽዕኖ ሊፈጥር ይችላል የሚል ስጋት አሳድሯል። የፊፋና የአፍሪካ ስፖርት መሪው ኢሳ ሃያቱ አረፉ። በአፍሪካ እግር ኳስ ታሪክ ትልቅ ስፍራ የነበራቸው የቀድሞ የፊፋ ጊዜያዊ ፕሬዝዳንትና የረጅም ጊዜ የአፍሪካ እግር ኳስ መሪ ኢሳ ሃያቱ በ77 ዓመታቸው ፓሪስ ውስጥ ትላንት አሙስ ከዚህ ዓለም በሞት ተለዩ። የወቅቱ የፊፋ ፕሬዝዳንት ጂያኒ ኢፋንቶኒ በኢንስታግራም ገጻቸው ላይ የቀድሞ የካፍ ፕሬዝዳንት የፊፋ ጊዜያዊ ፕሬዝዳንትና የፊፋ ምክትል ፕሬዝዳንት እንዲሁም የፊፋ ምክር ቤት አባል ኢሳ ሃያቱ በማለፋቸው አዝናለሁ ብለዋል። የ2024 ኦሎምፒክ ጨዋታዎች የተካሄደባት ባለችው ፓሪስ ያረፉት ሃያቱ ለስፖርት ስለነበራቸው ፍቅር የገለጹት ፕሬዝዳንቱ ስፖርት አፍቃሪ ህይወቱን ለስፖርት አሳልፏል፣ በፊፋ ስም ለቤተሰቦቹ፣ ለጓደኞቹ፣ ለቀድሞ ባልደረቦቹና ለሚያውቋቸው ሁሉ መጽናናትን እንመኛለን ብለዋል። ሃያቱ እንደ አውሮፓ አቆጣጠር በ2015 የሙስና ቀውስ ውስጥ ገብቶ ለነበረው ፊፋ ጊዜያዊ ፕሬዝዳንት በመሆን ያገለገሉ ሲሆን የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ የረጅም ጊዜ መሪ በመሆን እስከ 2017 ድረስ ለ29 ዓመታት መርተዋል። ሃያቱ የዓለም አቀፉ የኦሎምፒክ ኮሚቴ ለ15 ዓመታት ያገለገሉ ሲሆን ከዚያም በኋላ የኮሚቴው የክብር አባል ሆነው ቆይተዋል። ትውልደ ካሜሩኑ ሃያቱ ምንም እንኳን የታወቁት በአትሌቲክሱ የሩጫ መድረክ ሻምፒዮንነታቸው ቢሆንም በአገራቸው የገነኑት በእግር ኳስ ጨዋታ ነው። እንደ አውሮፓ አቆጣጠር በ2002 ከሴፕ ላተር ጋር ለፊፋ ፕሬዝዳንትነት በተወዳደሩበት ወቅት የአውሮፓውያንን ድጋፍ ቢያገኙም በምርጫው ድል አልቀናቸውም። ስመጥር ከሆነ ካሜራናውያን ቤተሰብ እንደተወለዱ የተነገረላቸው ሃያቱ ወንድማቸው ሰዱ ሃያቱ እንደ አውሮፓ አቆጣጠር ከ1991 እስከ 1992 የካሜሩን መንግስት ጠቅላይ ሚኒስትር ሆነው ማገልገላቸውን አሶሲየትድ ፕሬስ ዘግቧል። የኪም አቅምና የጤና ማጣት ዘግቧል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁ እንድትቆዩ እንጠይቃለን። መልካም ምሽት። The Voice of America.
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲቪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችንን ነው ያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ላይ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አሊያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ ፓርቲያቸው ሊያደርግ ባቀደው ጠቅላላ ጉባኤ ላይ እንደማይሳተፉ ገለጹ። ፓርቲው በምርጫ ቦርድ ለመመዝገብ ያቀረበው ሰነድ የተጨበረበረ ነው ብለው የከሰሱት አቶ ጌታቸው የምዝገባ ሂደቱን እንደማይቀበሉት በጻፉት ደብዳቤ ላይ አስታውቀዋል። የህወሓት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረመድን ለአሜሪካ ድምጽ በሰጡት አስተያየት ህወሓት እንደ ድርጅት እንዲድን ጠቅላላ ጉባኤው አስፈላጊ ነው ብለዋል። ምርጫ ቦርድ ህወሓትን በልዩ ሁኔታ መመዝገቡን አስታውቋል። ሙልጌታ ጽባ ዝርዝሩን ይዟል።
ህዝባዊ ወያነ ሐርነት ትግራይ ህወሓት ከጠቅላላ ጉባኤ ዝግጅት ጋር በተያያዘ በሁለት ቡድኖች ተከፍሎ በውዝግብ ውስጥ በሚገኝበት ባሁን ወቅት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በ14ኛው ድርጅታዊ ጉባኤ እንደማይሳተፉ አስታውቀዋል። አቶ ጌታቸው ይህን አቋማቸው ያስታወቁት ትላንት ሐሙስ ነሐሴ 2 ቀን 2016 ዓ.ም ለፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ለፓርቲው ቁጥጥር ኮሚሽን ሊቀመንበር አቶ ለብርሃን አርአያ በጻፉት ደብዳቤ ነው። የፓርቲው ቁጥጥር ኮሚሽን ሊቀመንበር ደብዳቤው እንደደረሳቸው ለአሜሪካ ድምጽ አረጋግጠዋል። አቶ ጌታቸው በደብዳቤያቸው ከፓርቲው ጉባኤ ዝግጅት ጋር በተያያዘ ውዝግብ የፈጠሩ ጉዳዮችን በማንሳት ተቸተዋል። የጉባኤው ዝግጅት እየተደረገ ያለው የህወሓት ማዕከላዊ ኮሚቴ ጉባኤው መቼና እንዴት ባለመልኩ ይከናወናል ለሚለው ጉዳይ መግባባት ላይ ባልደረሰበት ሁኔታ ላይ ነው ብለዋል። አቶ ጌታቸው ለጉባኤው እየተደረገ ያለው ዝግጅት በአንድ አካል እየተፈጸመ ያለ ህገወጥ እንቅስቃሴ ነው ሲሉ የነቀፉት አቶ ጌታቸው ከማዕከላዊ ኮሚቴውም ሆነ ከኔ ዕውቅና ውጪ ነው በለዋል። የድርጅታችን አሰራር በመጣስ የራሱን ጥቅም ለማስከበር ፓርቲያችን በማያዋጣው መንገድ እየተንቀሳቀሰ ነው ሲሉም የጉባኤውን አዘጋጅ አካል ከሰዋል። ይህ ሂደት በስተመጨረሻ ድርጅታችንና ህዝባችንን አደጋ ላይ እንደሚጥለው ግልጽ ነው ሲሉ ምክትል ሊቀመንበሩ አስጠንቅቀዋል። በአዲስ አዋጅ መሰረት ለኢትዮጵያ ብሔራዊ ምርጫ ቦርድ ገብቷል የተባለው ሰነድም ማዕከላዊ ኮሚቴው ያልፈረመበት የተጭበረበረ ሰነድ ሲሉ ነው አቶ ጌታቸው ያጣጣሉት። ይህ ተራ ስህተት ብቻ ሳይሆን ድርጅታችን ለማፍረስና የትግራይ ህዝብን ትግል ከንቱ ለማድረግ የተደረገ እንቅስቃሴ ነው ሲሉም ለምርጫ ቦርድ ተጽፏል የተባለውን ደብዳቤ ተቃውመዋል። በጉዳዩ የአሜሪካ ድምጽ የጠየቃቸው የህወሓት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረመድህን በሰጡት ምላሽ በአሁኑ ጊዜ በህወሓት ውስጥ የስትራቴጂካዊ አመራር ብልሽትና ውድቀት ገጥመዋል ካሉ በኋላ ይህም የሚስተካከለው በጉባኤ ነው ሲሉ ጠቅላላ ጉባኤውን የማካሄድ አስፈላጊነት አስረድተዋል። እርሳቸው እንደ አንድ አመራር አባል በጉባኤው እንደሚሳተፉ ተናግረዋል።
ጉባኤው መካሄድ አለበት የምንልበት ምክንያት የህወሓት አመራር መስተካከል ስላለበት ነው። የህዝባችን ስቃይ መቆም አለበት። የህዝባችን ጥቅም እንዲረጋገጥ የፓርቲው አመራር መስተካከል ይኖርበታል። ህዝባችን በጸጥታ ችግር ያለበትን ሁኔታ እያየነው ነው። ሙስና፣ ወገንተኝነት፣ አድሎ፣ ጎጠኝነት የህዝብ ችግር አለመፍታት ያስከተለውን መከራ እያየነው ነው። እነዚህ ችግሮች የተፈጠሩት የስትራቴጂካዊ አመራር ውድቀት ስለገጠመን ነው። አመራሩ በግል አጀንዳው ተጠምዶ ችግሮቹን መፍታት ስለተሳነው ነው። ስለዚህ ጉባኤ በማካሄድ የህወሓትን አመራር ማስተካከል አማራጭ የሌለው ጉዳይ ነው።
የህወሓት ማዕከላዊ ኮሚቴ አባል አቶ ተክላይ በጉባኤው የዝግጅት ሂደት ላይ ተቃውሞ እያሰሙ ያሉ አካላት የራሳቸውን ሐሳብ ብቻ እንዲቀርብ የሚፈልጉ ናቸው፣ ይህ ደግሞ ኢዲሞክራሲያዊ አካሄድ ነው ሲሉ ወቅሰዋል። እርሳቸው በሚሰሩበት የትግራይ ክልል ሰሜን ምዕራብ ዞን ህዝብና የፓርቲው አባላት ጉባኤው በአስቸኳይ እንዲካሄድ እየጠየቁ ናቸው ብለዋል። ድርጅታዊ ጠቅላላ ጉባኤው የሚካሄድበት ቀን መቼ እንደሆነ የተጠየቁት አቶ ተክላይ ቀኑ በፓርቲው ስራ አስፈጻሚ ተወስኖ በቅርቡ ይነገራል ሲሉ መልሰዋል። ዘግይቶ በደረሰን ዜና ህወሓት የኢትዮጵያ ምርጫ ቦርድ በልዩ ሁኔታ መዘገበው። የኢትዮጵያ ምርጫ ቦርድ ዛሬ በሰጠው መግለጫ ህወሓት ዳግም ህጋዊ ሰውነቱ እንዲመለስለት ሐምሌ 19 ቀን 2016 ዓመተ ምህረት እንደጻፈለት ጠቅሶ በተሻሻለው የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1332/2016 በአመጻ ተግባር ላይ ተሰማርቶ ለተሰረዘ ፓርቲ ህልውናው መልሶ የሚሰጥ ድንጋጌ ባለመኖሩ ቦርዱ የቀረበለት ዳግም ህጋዊ ሰውነት እንዲመለስለት የሚለውን አልተቀበለውም። ሁሉም ኃይል መሰረት ያደረገ አመጻ የተሳተፈና ማቆሙ የገለጸ ፓርቲ ህገ መንግስታዊ ስርዓት አክብሮ ለመንቀሳቀስ በመንግስት አካል የተረጋገጠ ከሆነ በልዩ ሁኔታ ይመዘገባል። በዚህም መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ መሰረት ህወሓት ያመጻ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱ በመጥቀስ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ ሰጥቷል ብሏል። በዚህም መሰረት ህወሓት ባቀረበው ሰነዶች መሰረትና ሚኒስቴር መስሪያ ቤቱ በሰጠው ማረጋገጫ ህወሓት በልዩ ሁኔታ እንዲመዘገብ ቦርዱ መወሰኑን ገልጿል። በዛሬው ዕለት በልዩ ሁኔታ የተመዘገበ ህወሓት በስድስት ወራት ውስጥ ጉባኤ እንዲያካሄድና መተዳደሪያ ደንቡ እንዲያጸድቅ አመራሮቹ እንዲመርጥ እንዲሁም ጉባኤው ከማካሄዱ በፊት በ21 ቀናት ውስጥ ለቦርዱ አስቀድሞ ማሳወቅ አለበት ብለዋል። ጠቅላላው ጉባኤ ከተካሄደ በኋላ ለአንድ አመት ከስድስት ወራት ሰላማዊ እንቅስቃሴ እያደረገ መሆኑን ክትትል ይደረግበታል ብለዋል። በሌላ በኩል በክልሉ ያሉት ጸጥታ ኃይሎች በወቅታዊ ጉዳይ ላይ ከተወያዩ በኋላ የጸጥታ ኃይሎቹ በመግለጫቸው በክልሉ በሚካሄደው የፖለቲካ እንቅስቃሴ ከማንኛውም የፖለቲካ አካል ወገንና ራሳቸው አርቀው ለህዝብ ጥቅም ብቻ እንደሚቆሙ አስታውቀዋል።
አብትግራይ ድካይ ፖለቲካ ምንቅስቃስ
በትግራይ ክልል የሚካሄድ ፖለቲካዊ እንቅስቃሴ በሰለጠነና በዲሞክራሲያዊ መንገድ እንዲፈጸም ሁሉም አይነት አስተሳሰብ የመደመጥ እድል አግኝቶ በዲሞክራሲያዊና ህጋዊ መንገድ እንቅስቃሴ እንዲኖር ጽኑ እምነታችን ነው። ከዚህ ባሻገር የትግራይን ህዝብ ሰላምና ደህንነት የሚነካ ማንኛውንም አካሄድ እንደማንቀበል እየገለጽን እኛ የትግራይ የጸጥታ ኃይሎች በማንኛውም የትግራይ የፖለቲካ አስተላለፍ ውግንና እንደማናሳይ እናስተውቃለን።
የጸጥታ ኃይሎቹ በክልሉ እየተካሄደ ያለው የጸረ ሙስና እንዲሁም የህግ ማስከበር ዘመቻ እንደሚደግፉ በመግለጫቸው አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽባህም እመቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ኢትዮጵያ አየር መንገድ የቦሌን አየር ማረፊያ አራት ጥፍቅም ያለው አዲስ ማረፊያ ወይንም ኤርፖርት ለማስገንባት ስምምነት ፈርሟል። አየር መንገዱ በአምስት ዓመት የሚጠናቀቅ በአፍሪካ ግዙፍ ያለውን የማረፊያ ግንባታ ለመጀመር ዛሬ ዳር ከተባለ ኩባንያ ጋር ስምምነት ተፈራርሟል። በቢሾፍቱ ከተማ አቅራቢያ ይገነባል የተባለው አዲሱ አየር ማረፊያ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ምዕራፍ ብቻ $6 ቢሊዮን እንደሚፈጅ የኢትዮጵያ አየር መንገድ ቡድን አስታውቋል። አየር ማረፊያው በብድር እንደሚገነባና ከአዲስ አበባ ጋር በፈጣን የባቡር መስመር እንደሚተሳሰርም ተነግሯል። ኬኔዲ አባተ ዝርዝሩን ነግረናል።
የኢትዮጵያ አየር መንገድ ከአዲስ አበባ ከተማ በቅርብ ርቀት በቢሾፍቱ ከተማ አቅራቢያ አስገነባለው ያለውን አዲስ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ለማስጀመር ዛሬ ነሐሴ 3 ቀን 2016 ዓ.ም ምረት ዳር ከተባለ ዓለም አቀፍ ኩባንያ ጋራ የመግባቢያ ስምምነት ተፈራርሟል። ስምምነቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የዳር ኩባንያ የኦፕሬሽን ዳይሬክተር ታሪክ አልቃኒ ናቸው የተፈራረሙት። ከዳር ኩባንያ ጋራ ስምምነት የተፈረመው አጠቃላይ የዲዛይን እና የቁጥጥር ስራዎችን እንዲያከናውን መሆኑን የተናገሩት አቶ መስፍን ጣሰው በቢሾፍቱ ከተማ አቅራቢያ ይገነባል ያሉት አዲሱ አውሮፕላን ማረፊያ ስለሚኖረው አቅም አብራርተዋል።
አዲሱ ኤርፖርት አቡሴራ በሚባል ቦታ ቢሾፍቱ አጠገብ ያለ የገጠር ቦታ ነው። 35 ኪሎ ሜትር ስኩዌር ኪሎ ሜትር ቦታ ላይ ነው የሚሰራው። አራት በአንድ ጊዜ አውሮፕላን ማሳረፍና ማስነሳት የሚችሉ መንደርደሪያዎች አሉት። ለንጽጽር ያህል ዛሬ ቦሌ ያለን አንድ ብቻ አውሮፕላን ማስነሳትና ማሳረፍ የሚችል ነው። ስለዚህ አቅሙ በአራት እጥፍ ይጨምራል። እዚያ ያለው ከ270 በላይ የሚሆኑ የአውሮፕላን ማቆሚያ ቦታዎች አሉ።
ነባሩ የቦሌ ዓለም አቀፍ አውሮፕላን ማረፊያ በአመት 25 ሚሊዮን መንገደኞችን የማስተናገድ አቅም እንዳለው የጠቀሱት አቶ መስፍን በሁለት ምዕራፍ የሚገነባው አዲሱ ኤርፖርት የቦሌውን አራት እጥፍ አቅም እንደሚኖረው ገልጸዋል።
ፕሮጀክቱ በሁለት ፌዝ ነው የሚሰራው። ፌዝ 1 ሁለት መንደርደሪያዎች እና ኤርፖርት ተርሚናልም አብዛኛው ይሰራል። ፌዝ 1 ሲያልቅ 60 ሚሊዮን መንገደኞች በአመት ማስተናገድ የሚችል አቅም ይኖረዋል። እሱ እንዳለቀ ወደ ፌስቱ እንሄድና ተጨማሪውን ሁለት መንደርደሪያዎችና የቀሩ የመንገደኛ መስተናገጃ ቦታዎች አጠናቀን አቅሙን ከመቶ ሚሊዮን በላይ እንወስዳለን።
አቶ መስፍን የኤርፖርት ከተማ ሲሉ የገለጹት አዲሱ አውሮፕላን ማረፊያ ከአዲስ አበባ ጋራ በቀላሉ ሊገናኝ የሚችልበት የመንገድ መሰረተ ልማት እንደሚገነባለትም ተናግረዋል።
የሚገነባው ጀስት ኤርፖርት ብቻ ሳይሆን የኤርፖርት ከተማ ነው። ኤርፖርቱ ከአዲስ አበባ ከቦሌ ኤርፖርት ጋራ በፈጣን ባቡር እና በፈጣን የመንገድ ትራንስፖርት ይገናኛል። ስለዚህ መንገደኞች በቀላሉ የአዲስ አበባ መንገደኞች በቀላሉ እዚያ መሄድ ይችላሉ፣ ወደ አዲስ አበባ መምጣት ይችላሉ። ሰራተኞችም እንደዚሁ እና እጅግ ዘመናዊ የሆነ ኤርፖርት ነው የምንገባው። ከአፍሪካ እንግዲህ በአፍሪካ ደረጃ ትልቁ ነው የሚሆነው። እንደ ፈረንጆች አቆጣጠር በ2029 ወይም የአምስት ዓመት ፕሮጀክት ነው።
የመጀመሪያው ምዕራፍ ግንባታ 6 ቢሊዮን ዶላር እንደሚፈጅ የገለጹት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህም በብድር የሚከናወን እንደሆነ አመልክተዋል።
ፌዝ 1 ብቻ ትክክለኛው ዝርዝር ዲዛይኑ ካለቀ በኋላ ነው የሚወሰነው። እስከ 6 ቢሊዮን ዶላር ይሄ ሬልዌይም ኤርፖርቱን ምንም ጨምሮ ሊፈጅ ይችላል የሚል ግምት አለ። ይሄ ገንዘብ በብድር ነው የሚመጣው። ተበድረን ነው የምንሰራው። ለማበደር ፈቃደኛ የሆኑ ድርጅቶች ኦሬዲ ኮንታክት እያደረጉና ያሉ።
ዳር የተባለው ኩባንያ በቦሌ አየር መንገድ ግንባታ ላይም በተለያዩ ስራዎች በመሳተፍ ልምድ ያለው ዓለም አቀፍ ኩባንያ መሆኑን የገለጹት አቶ መስፍን ጣሰው ኩባንያው የአዲሱን ኤርፖርት ዲዛይን ከመስራት ባለፈ ግንባታው እስኪጠናቀቅ የማማከር ስራም እንደሚያከናውን ተናግረዋል። አጠቃላይ ግንባታው ከአሁን ጀምሮ 5 ዓመት እንደሚፈጅና በቀጣዩ 1 ዓመት ዝርዝር ዲዛይኑና የግንባታውን ስራ የሚያከናውኑ ኮንትራክተሮችን የመምረጥ ስራ እንደሚከናወንም ገልጸዋል። የዳር ኩባንያ ባለፉት ጊዜያት በአቪዬሽን ዘርፍ ብቻ ከ300 በላይ ግንባታዎች ላይ ተሳትፏል ያሉት የኩባንያው የኦፕሬሽን ዳይሬክተር ታሪክ አልቃኒ የኢትዮጵያ አየር መንገድ የሚያስገነባውን አዲሱን ኤርፖርት ዲዛይን የማድረጉን ስራ በተያዘው ጊዜ እንደሚያጠናቀቁ ቃል ገብተዋል።
With regard to the question on time and the delivery related to the project, yes.
የፕሮጀክቱን የማስረከቢያ ጊዜን በተመለከተ አዎን፣ የኢትዮጵያ አየር መንገድ ፍላጎቶች አጓጊ ናቸው። እኛ የተመረጥንበት አንዱ ምክንያትም በፍጥነት ፈርተን የምናስረክብ መሆናችን እንደሆነ አስባለሁ። የበፊቱ ልምዳችንም ይሄንን የሚያሳይ ነው። የአየር መንገዱን ግብ ለማሳካት እንዲረዳን የፕሮጀክቱን መርሃ ግብርም አጥንተናል።
የኩባንያው ኃላፊዎችና ባለሙያዎች አዲሱ ኤርፖርት የሚገነባበትን ስፍራ በትናንትናው ዕለት መጎብኘታቸውም ተገልጿል። ኤርፖርቱ ከሚገነባበት ስፍራ ለሚነሱ 2500 የሚደርሱ አርሶ አደር አባወራዎች የሚሰፍሩበትን ተለዋጭ ቦታ አየር መንገዱ ከቢሾፍቱ ከተማ አስተዳደር መረከቡን አቶ መስፍን ጣሰው ተናግረዋል። አየር መንገዱ ለተነሺዎች የመኖሪያ ቤት ከመገንባት ጀምሮ ለመተዳደሪያቸው የሚሆኑ ልዩ ልዩ ተግባራትን እንደሚ ያከናውንና ለዚህም በጀት ተይዞ እንቅስቃሴ መጀመሩንም የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ ለቀደመው ዘገባ አመሰግናለሁ። የአርብ ምሽት ስርጭታችን ይቀጥላል። ከአሜሪካ ድምጽ በባሌ ተራራማ ስፍራዎች የጣለው ከባድ ዝናብን ተከትሎ ከወሰኑ አልፎ የሞላው የሸበሌ ወንዝ ባስከተለው የጎርፍ መጥለቅለቅ በሶማሌ ክልል ሁለት ወረዳዎች ውስጥ የሚገኙ የእርሻ ማሳዎችን ማውደሙ ተገለጸ። ባለፉት 3 ዓመታት ነዋሪዎችን ከወንዙ ዳርቻ በማንሳት በከፍተኛ ቦታዎች የማስፈር ሥራ መሰራቱን ያስታወሰው የክልሉ የኮሙኒኬሽን ቢሮ ጎርፉ በሰዎች በእንስሳትና በመሰረተ ልማት ላይ ያደረሰው ጉዳት አለመኖሩን አስታውቋል። በያዝነው ነሐሴ ወር ከባድ ዝናብ ሊጥል እንደሚችል በትንበያ ያመለከተው የብሔራዊ ሜትሮሎጂ ኢንስቲትዩት በወንዙ ተፋሰስ ዙሪያ ያሉ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። አዲስ የኮል ዝርዝሩን ይዟል።
በሶማሌ ክልል የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ በሙስታይልና በቀላፎ ወረዳዎች ከፍተኛ የሰብል ውድመት መድረሱን የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ለአሜሪካ ድምጽ አስታውቀዋል። ጎርፉ የሙስታይል ወረዳን 70%፣ የቀላፎ ወረዳን ደግሞ 30% እንዳጥለቀለቀ የገለጹት አቶ አብዱልቃድር ከሙስታይል ወረዳ ብቻ እስከ 3000 የሚደርሱ አባወራዎች ጉዳት እንደደረሰባቸው ገልጸዋል።
እዚህ አካባቢ ያው የዝናብ ወቅት አይደለም፣ ሳይታሰብ ነው ጎርፉ ቀደም ብሎ የመጣው ሲልህ ማህበረሰቡ ያው የአካባቢውን እንትን አየር ሁኔታ ስለሚያውቁ ዝናብ የሚዘንብበት ወቅት ወይ ወደ ላይ የሚዘንብበት ወቅት ስለሚያውቁ መቼ ጎርፍ እንደሚመጣ ያውቃሉና ቀደም ብሎ ነው እርሻቸውን ተዘጋጅቶ ቶሎ ዘርቶ የሚያወጡት እህሉን ሰብሉን የሚሰበስቡት። ስለዚህ አሁን ሰብሉን ለመሰብሰብ 1-15 ቀን ሲቀራቸው ነው ቀደም ብሎ ጎርፉ የመጣው። ስለዚህ ቀላፎ 1-2-3 ቀበሌ ሙስተሂል ሙሉ በሙሉ እና ስንት ቀበሌ ሙስተሂል 70% የእርሻ መሬት አዳርሷል ማለት ነው። 70% እንደዚሁም ቀላፎ 30% አካባቢ።
የሸበሌ ወንዝ በጎዳ አካባቢ የሚወርድ በሸለቆ ስለሌለው ይሁን ሙላቱ ከወሰኑ አልፎ ሲፈስ ወደ ጎን በመተኛት በርካታ አካባቢዎችን አጥለቀለቃል ብለዋል አቶ አብዱልቃድር። ይህ በየአመቱ የሚደጋገም ይሁን ሙላት ለበርካታ አመታት በሰብል በሰውና በእንስሳት ላይ ጉዳት ያደርስ መቆየቱን አቶ አብዱልቃድር አስታውሰዋል። ይሁንና ባለፉት 3 አመታት በወንዝ ዳርቻ የሚገኙ ነዋሪዎችን ወደ ተራራ ማክስፍራቹ ማስፈር ስራ በመሰራቱ በዘንድሮ ጎርፍ በሰው በእንስሳት እንዲሁም በትምህርትና ጤና ተቋማት ላይ ምንም አይነት ጉዳት እንዳይደርስ ማድረግ ተችሏል ብለዋል ኃላፊው። የሰባ አመት እድሜ ያላት የሙስታይል ከተማን ከወንዝ ሩቀው ከፍ ባለ ቦታ እንዳዲስ ለመገንባት መቻሉም አደጋውን ለመከላከል አስተዋጽኦ ማበርከቱንም አቶ አብዱልቃድር አክለዋል።
ቀደም በተሰራው ቅድመ ዝግጅት ከመሬት አካባቢታቸው የተፈናቀሉ ማህበረሰብ እስካሁን የለም። እርሻ ነው ጉዳት የደረሰባቸው። ሙስተሂል ወደ 7 ቀበሌ ተጠቅቷል ከወንዝ። መጀመሪያ ሁሉ የተጠቀ የነበሩ 7 ቀበሌ ዋና ከተማን ጨምሮ የሙስተሂል ወረዳ ከዛ አካባቢ ያወጣናቸው 3 አመት ውስጥ ነው ያወጣን። 3 አመት አሁን ይሆናል። አሁን ከተማው 70 አመት እድሜ ያለው ወረዳ ትንሽ ነበረች ሁሌ በጎርፍ ስለምትጠቃ። አሁን 3 አመት እድሜ ያለው በማስተር ፕላን በከተማ ፕላን ሰፍሮ ማህበረሰቡ ትልቅ ከተማ ሆናለች። መሰረተ ልማትም እንደ መንግስት ቢሮ፣ እንደዚህ ጤና ጣቢያዎች፣ እንደዚሁም ትምህርት ቤቶች እንዳዲስ ሰርተንላቸው ማህበረሰቡ ከ3 እስከ 4 አመት የሪሎኬሽን ስራ እየሰራን ነበር። ስለዚህ ሙሉ ለሙሉ የሙስተሂል እንደዛው አውጥተናል። ቀላፎም እንደዛውም ከ3-4 ቀበሌ የሚሆኑ የቀላፎ ቀበሌዎች ከወንዝ አስጠግተናል ማለት ነው። ሁሉ ይጠቁ የነበሩ
በትምህርትና ጤና ተቋማት ወይም በሌሎች መንግስት አገልግሎት መስጫ ተቋማት ላይ ደረሰ ጉዳት አለ በዚህ ላይ?
አሁን የለም አይኖርም።
አቶ አብዱልቃድር በአሁኑ ሰዓት ሰብላቸው በጎርፍ ለጠፋባቸው ተጎጂዎች የክልሉ መንግስት ሰብአዊ ድጋፍ ማቅረብ መጀመሩንም ይናገራሉ።
ድጋፍ ስራ እየተሰራ ነው። ያው ቤተሰቦች ስላልተፈናቀሉና እርሻ እና ያው የሚበሉት ምግብና ምግብ ነክ ነገሮች ከጎዴ ከትላንትና ጀምሮ ወደዛ እየተጫነላቸው ነው።
በክልሉ አቅም የሚሸፈን ነገር ነው ወይስ
በክልሉ አቅም? ያው በስቶር ተከማችቶ የነበረ የእህል ክምችት ስላለ ከጎዴ እህል ክምችት ወደዛ እየተጫነላቸው ነው።
በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌ ክልልና ጎራባች አካባቢዎች የትንበያና ቅድመ ማስጠንቀቂያ ዘርፍ ኃላፊ የሆኑት አቶ ገዳሙ ጌትነት በያዝነው ወርሃ ነሐሴ ካለፈው ሐምሌ የበለጠ ዝናብ መጠን ሊጥል ስለሚችል በተፋሰስ አቅራቢ ያሉ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል።
የክረምቱ የዝናብ ስርጭት ከፍተኛውን የሆነ የዝናብ ስርጭት የምናገኝበት ወቅት ከመሆኑ ጋር ተያይዞ በዚህ በነሐሴ ወር ነው ከፍተኛውን የሆነ የዝናብ ስርጭት ወይም ደግሞ ፒክ የሚወጣው ማለት ነው። በእነዚህ አካባቢዎች በተለይም ደግሞ በባሌ ተራሮች እና በዚህ በሐረርጌ አካባቢዎች ላይ ሃይላንድ ኤሪያዎች ላይ የዝናቡ ስርጭት አሁንም ከፍ እያለ እንደሚሄድ ነው የሚያሳየው። ሆኖም ተመሳሳይ አይነት አደጋዎች ሊኖሩ እንደሚችሉ ያሳያል ማለት ነው። ስለዚህ እዛ አካባቢ ያለው ማህበረሰብ አስቀድሞ ይህን መረጃ በመጠቀም ራሱን ከአደጋ የሚያድንበት ሁኔታ እንዲፈጠር ሜትሮሎጂ አሁንም ቢሆን መረጃውን አብዴት ያደርጋል ማለት ነው።
ሁለቱ የሸበሌ ዞን ወረዳዎች በሰሞኑ የሸበሌ ወንዝ ሙላት የተጠለቀለቁት ከባሌና ከሐረርጌ ተራራማ አካባቢዎች የሚጥለው ዝናብ በሚያስከትለው ጎርፍ እንጂ ለአካባቢው የዝናብ ወቅት በመሆኑ አይደለም። በጥቅምትና በየካቲት ወራት ላይ በሚጀምረው የአካባቢው የዝናብ ወቅት ከዚህ በፊትም ተደጋጋሚ ጉዳት ሲደርስ መቆየቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስና አመሰግናለሁ። አሁን ደግሞ ከኢትዮጵያ ወጣ ወዳሉ ሌሎች ዘገባዎች እንሻገር። ኬንያውያን ወጣቶች ትናንት አሙስ በድጋሚ የተቃውሞ ሰልፍ አካሄደዋል። መንግስት አስተዳደሩ እንዲሻሻልና የለውጥ እርምጃዎች እንዲወስድ ወጣቶቹ ጠይቀዋል። ናይጄሪያ፣ ዩጋንዳና ዚምባብዌን በመሳሰሉ የተለያዩ አፍሪካ አካባቢዎች የተካሄዱ መሰል የተቃውሞ ሰልፎች የተወሰኑ ውጤቶችን ቢያስገኙም የታለመላቸውን ግቦች ግን ለማሳካት አልቻሉም። የናይሮቢው ዘጋቢ መሐመድ የሱፍ ያነጋግራቸው የጉዳይ አዋቂ ባለሙያዎች እንደሚሉት የአፍሪካ ወጣቶች የፖለቲካ እንቅስቃሴ አያያዛቸውን እንደገና ማጤን ይኖርባቸዋል። ቆንጅታዬ እንደሚከተለው አቀናብራለች።
ትናንት እንደገና የተቃውሞ ሰልፍ ያደረጉት የኬንያ ወጣቶች ፕሬዝዳንት ሩቶ ርትዕ አስተዳደር ስላላመጡ፣ ሙስናውንም ስላልተቆጣጠሩ፣ የእኛንም ህይወት ስላላሻሻሉ ስልጣን ይልቀቁ ሲሉ ጠይቀዋል። ከሁለት ወራት በፊት የተጀመረው የኬንያው የተቃውሞ እንቅስቃሴ ፕሬዝዳንት ሩቶ በምግብና በሌላም የንግድ ልውውጥ ላይ የታክስ ጭማሪ የሚያደርገውን የፋይናንስ ረቂቅ ህግ እንዲሰርዙ በማድረግ ትልቅ ስኬት አግኝቷል። ካቢኔያቸውን ቀይረዋል። የፖሊስ አዛዡንም አንስተዋል። የኬንያ የተቃውሞ ሰልፎች በፈጠሩት መነቃቃት ባለፉት 2 ሳምንታት ዩጋንዳ ውስጥ ጸረ ሙስና ሰልፎች ተካሂደዋል። በናይጄሪያም የኑሮ ውድነትን የሚቃወሙ ሰዎች ሰልፍ ወጥተዋል። ማክዶናልድ ሌዋኒካ በአፍሪካ ሀገሮች መልካም አስተዳደር እንዲሰፍን ትኩረቱን አድርጎ የሚሰራ የምስራቅና የደቡባዊ አፍሪካ ሀገሮች የተጠያቂነት ማዕከል የተባለ ተቋም ዋና ስራ አስኪያጅ ናቸው። የአፍሪካ ወጣቶች በአጠቃላይ በሀገሮቻቸው መንግስታትና በሌሎችም አስተዳደር ላይ ባሉ አካላት ደስተኛ እንዳልሆኑ ይናገራሉ።
one thing that is certain is that African young people are mad. They are angry.
የአፍሪካ ወጣቶች ተቆጥተዋል። ያ የታወቀ ነው። ወጣቶች ከፍቷቸዋል፣ ተቆጥተዋል። ከዚያ በስፍታቸውና ቁጣቸው አኳያ ፍታው ያልሆነ የማይገባቸው ነገር አይደለም እየጠየቁ ያሉት። መሪዎቻቸው የተሻለ ስራ እንዲሰሩ እንዲለወጡ ነው የሚጠይቁት። ካፍሪካ ህዝብ አብዛኛው ቁጥር የሚይዙ እነሱ እንደመሆናቸው መንግስት ጥቅማቸውን የሚያስጠብቅ ስራ እንዲሰራ ይፈልጋሉ።
በአፍሪካ ሀገሮች የኢኮኖሚ፣ የፖለቲካ እንዲሁም የማህበራዊ ኑሮ ጉዳዮችን በተመለከተ በህዝብ ዘንድ ያሉ አመለካከቶችን የሚያጠናው ተቋም አፍሮ ባሮሜትር እንደ አውሮፓውያን አቆጣጠር ከ2021 እስከ 2023 በ39 ሀገሮች ጥናት አካሂዷል። አብዛኞቹ አፍሪካውያን መንግስት በትክክል እየሰራልን አይደለም የሚል አመለካከት እንዳላቸውና በመሪዎቻቸው ላይ ያላቸው እምነትም እየተሸረሸረ መሆኑን ገምግሟል። አንዳንድ የጉዳዩ አዋቂዎች በበርካታ ሀገሮች በወጣቱና እድሜያቸው በገፋው ፕሬዝዳንቶች መካከል ያለው የእድሜ ልዩነት ወጣቶች ጎዳና ላይ ወጥተው ቁጣቸውን ለመግለጻቸው አንዱ ምክንያት እንደሆነ ይናገራሉ። መሪዎቹ የሚከተሏቸው አንዳንዶቹ የመጣኔ ሀብትና የፖለቲካ ፖሊሲዎች ለተራው ሰው ይህ ነው የሚባል ጠቀሜታ የሌላቸው ስለሆኑ መራጮችን ያስከፋሉ፣ ተስፋ እንዲቆርጡም ያደርጋሉ ሲሉ መልካም አስተዳደር ላይ የሚሰራው ማዕከል ስራ አስኪያጅ አስረድተዋል። የአፍሪካ ወጣቶች እንቅስቃሴዎች ለክፍፍል የማይዳርጓቸውን የጋራ አጀንዳዎች ይዘው መግፋት አለባቸው ሲሉም አሳስበዋል።
The moment we start talking about changing people, then that in itself is the terrain.
ሰዎች ከየሩ የሚጥያቄ መነሳት ሲጀምር ለክፍፍል መንገድ ይከፍታል። ስልጣን መያዝ የሚፈልጉ ሰዎች ንቅናቄውን ለመጥለፍ ይንቀሳቀሳሉ። እኔ እንደሚመስለኝ የወጣቶች ንቅናቄዎች እነሱን በሚመለከቱ ችግሮች ላይ ጥርት ያለ ትኩረት ይዘው መቆየት አለባቸው። ምክንያቱም እነሱ የሚያነሷቸው ችግሮች ፖለቲካዊ መልክ ያላቸው አይደሉም።
ፕሬዚዳንት ሩቶ ትናንት አዲሱን ካቢኔያቸውን በማስተዋወቅ ላይ ሳሉ የተቃውሞ ሰልፉ የቀጠለ ሲሆን በህዝቡና በመንግስታቸው መካከል የመግባባት ክፍተት መፈጠሩን እንደሚቀበሉ ፕሬዚዳንቱ ተናግረዋል።
It is true. And I freely admit that due to suboptimal communication of our development agenda
የልማት አጀንዳችንን በሚገባው መጠን አላስተዋወቅንም። ህዝቡን በደንብ ያሳተፈ አይደለም የሚል ቅሬታም አለ። በመሆኑ ሁላችንም አንድ ላይ ሆነን ኬንያን የመቀየር ጉዞ ለመያዝ የነበሩን በርካታ ድሎች አበላሽተናል። በዚህም የተነሳ አንዳንድ ዜጎቻችን ለመላው ኬንያ የዘረጋናቸው ፖሊሲዎች፣ ፕሮግራሞችና ፕሮጀክቶች ለመረዳት ሳይችሉ ቀርተዋል። እውነትም ነው። እነምስም በሚገባ አቀበላለሁ።
አፍሪካውያን ወደ ጎዳና ላይ ተቃውሞ የሚያመሩት የሀገሮቻቸው ባለስልጣናትና የመንግስት ተቋማት ሮሯቸውን አልሰማ ሲሉ እንደመጨረሻ አማራጭ መሆኑን የሚናገሩት አዋቂዎቹ የአፍሪካ መሪዎች የሀገሮቻቸው ወጣቶች ለሚያነሷቸው ችግሮች መፍትሄ እስካልሰጡ ድረስ የተቃውሞ እንቅስቃሴዎች መቀጠላቸው እንደማይቀር ያስጠነቅቃሉ።
ቆንጅታዬን አመሰግናለሁ። ከአፍሪካ እኛ ወዳለንበት ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እናቀናለን። ትራምፕ የውጭ ጉዳይ ፖሊሲን በተመለከተ ከሪፐብሊካን አባላት ጋር ያላቸው ልዩነት ችግር ሊፈጥርባቸው ይችላል እየተባለ ነው። አሜሪካ ለእስራኤል በመሰጠው ድጋፍ ላይም ሆነ በሌሎች የውጭ ጉዳይ ፖሊሲዎች በኮንግረስ የሚገኙ ሪፐብሊካኖች ከቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር ይስማማሉ። የቪኦኤ ኮንግረስ ዘጋቢ ካትሪን ጂፕሰን እንደላከችው ዘገባ ግን ቻይናን የታሪፍ ፖሊሲን እንዲሁም ለዩክሬን የሚሰጠውን እርዳታ በተመለከተ ህገወጪዎቹ ከትራምፕ ጋር ብዙ ልዩነት አላቸው። ይህ ትራምፕ ለሁለተኛ ጊዜ ስልጣን የሚይዙ ከሆነ ሁኔታዎችን ሊያወሳስብ ይችላል እየተባለ ነው። እንግዲህ ወደ ዘገባው ይዟል።
የቀድሞው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በተገናኙበት ወቅት ይህን ብለው ነበር።
ለእስራኤል ያደረኩትን ሌላ ማንም ፕሬዝዳንት አላደረገም። በጣም ጥሩ ግንኙነት ነበረን።
የሃማስ ጥቃት ሊፈጸም የቻለው የደህንነት ጥበቃው በመላላቱ ነው በሚል ትራምፕ ከዚህ ቀደም ኔታንያሁን ወቅሰው ነበር። ትራምፕ በስልጣን ላይ በነበሩበት ወቅት የውጪ ፖሊሲያቸውን መገመት አስቸጋሪ ነበር። አንድ ተንታኝ ለቪኦኤ እንዳሉት የሪፐብሊካኑ የ2024 የውጭ ጉዳይ ፖሊሲ መድረክ ይህንኑ የሚያንጸባርቅ ነበር። ክሪስ ተትል የውጭ ጉዳይ ግንኙነት ምክር ቤት በተሰኘው ተቋም ባልደረባ ናቸው።
There are not a ton of specifics that gives him
ብዙ ዝርዝር ጉዳዮች የሉም። ይህን በስልጣን ዘመናቸው መጀመሪያ ላይ በፖሊሲ ከመታሰሩ ለወቅቱ አስፈላጊ ነው ባሉት መንገድ አዲስ ፖሊሲ እንዲቀርጹ ያስችላል።
አንዳንድ ሪፐብሊካኖች የማህበራዊ ሚዲያ መተግበሪያው ቲክቶክ በቻይና ኮሚኒስት ፓርቲ ቁጥጥር ስር ነው ሲሉ ይናገራሉ። ይህም መረጃን ለመሰብሰብና በፖለቲካ አምነት ላይ ተጽዕኖ ለማድረግ ሊውል ይችላል ባይ ናቸው። ሪፐብሊካኑ ሴናተር ሚት ሮምኒ
የቻይና ኮሚኒስት ፓርቲ የዜጎቻችንን የግል መረጃ እንዲይዝ አልፈልግም። በአሜሪካ ህዝብ ላይ ፕሮፓጋንዳ ለመንዛት የሚያስችል ቀመር እንዲኖራቸው ማልሻም።
ትራምፕ ቲክቶክን በማገድ ላይ የነበራቸውን አቋም በዚህ ዓመት ቀይረዋል።
ቲክቶክ እንዲቀጥል እናደርጋለን። ቲክቶክን ለማጥፋት ነው የሚፈልጉት። ቲክቶክ ላይ ያላችሁ ሰዎች ለትራምፕ ድምጽ ስጡ።
ትራምፕ ኔቶንም ነቅፈዋል። በጋራ ለሚደረግ ምከታ አባል ሀገራት ድርሻቸውን አያዋጡም በሚል በእጩ ምክትል ፕሬዝደንትነት አብረዋቸው የሚወዳደሩት ጄዲ ቫንስ ከትራምፕም ጠንከር ያለ አቋም በመያዝ አሜሪካ ለዩክሬን በምትሰጠው እርዳታ ላይ ተቃውሞ አላቸው።
But let's not mistake the courage የዩክሬን ወታደሮች ባላቸው የበገሬነት ላይ ጥርጣሬ አይኑረን። ነገር ግን በአውሮፓ እጅግ ሙስና የተናወታቸው መሪዎችና መንግስትን ያላቸው ምናልባትም በዓለም እጅግ በሙስና የዘቀጡ ናቸው።
የጄዲ ቫንስ አቋም በሴኔት አናሳ መቀመጫ ካለው የሪፐብሊካኑ ፓርቲ መሪ ሚች መካነል የተለየ ነው። መካነል ለዩክሬን የሚሰጠው ድጋፍ በአውሮፓ ዲሞክራሲን ለመጠበቅ አስፈላጊ ነው ባይ ናቸው።
አሜሪካ ለወረራው በኃይል መላሽ ሰጥ እንደው ወይም አጋሮቻችን 100% ትደግፍ እንደው ገና መልስ ያላገኘ ጥያቄ አይደለም።
ትራምፕ የሚመረጡ ከሆነ የታሪፍ ጭማሪ እንደሚያደርጉ አስታውቀዋል። ይህ ደግሞ ተንታኞች እንደሚሉት ከሪፐብሊካን ህግ አውጪዎች ጋር ግጭት ውስጥ ከተታቸዋል። ጎርደን ግሬይ የቀድሞ አምባሳደርና በአሁኑ ወቅት ደግሞ የጆርጅ ዋሽንግተን ዩኒቨርሲቲ ፕሮፌሰር ናቸው።
ሪፐብሊካኖች በዚህ ጉዳይ ላይ ከ2016 ወዲህ እንደተቀየሩ የሚያመለክት ነው። ምክንያቱም ሪፐብሊካኖች በታሪክ የነጻ ንግድ አራማጆች ናቸው።
ትራምፕ በድጋሚ የሚመረጡ ከሆነ በቻይና ላይ ቢያንስ 60% ታሪፍ ጭማሪ እንዲሁም ከሌሎች ሀገራት በሚገቡ ሸቀጦች ላይ ደግሞ የ10% ጭማሪ እንደሚያደርጉ አስታውቀዋል። ካትሪን ጂፕሰን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ የአርብ ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብር ለጎዳና ተዳዳሪዎች ስለተዘጋጀው ተንቀሳቃሽ የገላ መታጠቢያ ይነግረናል። በአንድ ወቅት የጎዳና ተዳዳሪ የነበረው የዩናይትድ ስቴትስ ሜሪላንድ ግዛት ፍሬድሪክ ከተማ ነዋሪው ቶኒ ፒተርስ ከዚህ ሕይወት ከተላቀቀ በኋላ ሌሎች የጎዳና ላይ ተዳዳሪዎች ከጎዳና ኑሮ እንዲገላገሉ ለመርዳት ተነሳስተዋል። ሲያልፍ ሲያገድም የሚያገኛቸውን የጎዳና ላይ ተዳዳሪዎች ያለባቸውን ችግር ይጠይቃቸዋል። እጅግ በጣም ግል የሆነ ችግራቸው እንደሚያካፍሉት ቶኒ ይናገራል። የአሜሪካ ድምጹ አርዞማ ኮምባውሬ ከስፍራ ያጠናቀረውን ዘገባ ለዛሬ የአሜሪካና ህዝቧ መሰናዶ ቆንጅታዬ እንደሚከተለው አቀናብሯለች።
ቶኒ ፒተርሰን የጎዳና ተዳዳሪዎችን ለመርዳት የበቃበት ደረጃ ላይ መድረሱ ራሱን የቻለ አነቃቂ ወይም ተስፋ ሰጪ ታሪክ ያለው ነው።
ወደ ፍሬድሪክ ከተማ መጥቼ መኖር ከጀመርኩ 5 ዓመት ሆኖኛል። ከዚያ ወደ 15 ዓመት ገደማ በሱስ ተጠምጄ ጎዳና ላይ ነበር የምኖረው።
እሱ ከጎዳና ተዳዳሪነት ከተላቀቀ በኋላ ሌሎችን የኔን መሰሎች መርዳት አለብኝ ሲል ወሰነ። ነገር ግን እንዴት ያን ሐሳቡን ተግባራዊ እንደሚያደርገው ነበር ግራ የገባው። ስለዚህም ጠየቀ።
I noticed this guy, Chris, who I recognized.
አንድ ሰውዬ ያገኘው ክሪስ ይባላል። ሳየው አወቅኩት። በአንድ ወቅት በአካባቢው ጎዳና ላይ ይኖር ነበር። ታዲያ ክሪስን ስጠይቀው እንዲያው ገላይን የምታጠብበት ቦታ ባገኝ ደስ ይለኛል አለኝ። ከታጠብክ ምን ያህል ጊዜ ሆነህ ስለው 4 ወር አለኝ።
ቶኒ ይህንን ከሰማ በኋላ ጉዳዩን አሰበበትና ለዚህ ቀላል የሚመስል ነገር ግን ወሳኝ ችግር መፍትሄ ለመፍጠር ከሳብሪና ሃንኮክ ጋር እየተነጋገሩ መስራት ጀመሩ። እነሆም 6 የሻወር ወይም የገላ መታጠቢያ ክፍሎች ያሉት ተንቀሳቃሽ መታጠቢያ ተፈጠረ። የታዲያ አገልግሎቱ ከገላ ንጽህናም በላይ እንደሆነ ሊቪንግ ዋተር ሻወር ሚኒስትሪ የተባለው ግብረሰናይ ተቋም ዳይሬክተር የሆነችው ሰብሪና ሃንኮክ ታስረዳለች።
The truth is that homelessness affects everybody. Providing showers gives people that dignity.
እውነቱን ለመናገር ጎዳና ላይ መኖር ለማንም ከባድ ነው። በዚህ ሁኔታ ለሚኖሩ ሰዎች ገላቸውን ሲታጠቡ ክብር በራስ መተማመን ስሜት ይፈጣቸዋል። ሰዎችም ቀረብ ይሏቸዋል። ጎዳና ላይ መኖር ማለት ምንም የማይረባ ሰው ሆንክ ማለት አይደለም ብላለች ሰብሪና ሃንኮክ። ቶኒ ተንቀሳቃሹን የገላ መታጠቢያ የነዳ ጎዳና ላይ የሚኖሩት ሰዎች ወዳሉባቸው ቦታዎች ይሄዳል። በሁለት ሰዓት ተኩል ጊዜ ውስጥ እስከ 50 ሰው እናስተናግዳለን ብሏል። ሰዎቹ ይህንን እድል ማግኘታቸው ምን ያህል ህይወታቸውን እንደቀየረላቸው እንደሚነግሩትም አስታውቋል ቶኒ። ማይክ እና ቶድ ፍሬድሪክ ከተማ ጎዳና ላይ ነው የሚኖሩት።
Being out here not being able to take a shower makes you feel nasty, makes you stink.
ጎዳና ላይ ስትኖር ገላህን ሳትታጠብ ስትቆይ በቃ ቆሽሽ ያልከሆነ ይሰማሃል። ሰውነትህ ይሸታል። ሰዎች ሰብሰብ የሚሉበት ቦታ አትሄድም። ታፍራለህ።
It's very freeing and liberating to be able to
ገላህን ትጥብ ብለህ ጽድቅ ስትል በቃ ነጻነት ይሰማሃል። ዞቻችን ጎዳና ላይ ያለን ሰዎች ጋር ያለው ችግር እሱ ነው። ሄጄ ስታጠብ በቃ በጣም ጥሩ ስሜት ይሰማኛል። ያነቃቃኛል። ደስ ነው የሚለው።
ለፍሬድሪክ የጎዳና ነዋሪዎች የገላ መታጠቢያ ያዘጋጀው ቶኒ በዚህ ሳይወሰን ሰዎቹ ገላቸውን ለመታጠብ የሚሄዱበት ቦታ ሌላም አገልግሎትና እርዳታ እንዲያገኙ ከሌሎች ድርጅቶች ጋር በትብብር ለመስራት ይፈልጋል። ማይክ ጆንሰን Handfuls of Purpose የተባለ ግብረሰናይ ድርጅት ባልደረባ ናቸው።
እዚህ አንዳንዶቹን በጣም አስፈላጊ የሆኑ እርዳታዎች ለመስጠት በትብብር በመስራት ላይ ነን። የልብስ እርዳታዎች እንሰበስባለን። የሚበሉ ነገሮች በላስቲክ ያሸግን አዘጋጅተናል። ለግል ንጽህና መጠበቂያ የሚያስፈልጉ አቅርቦቶችም አሉን።
በአሁኑ ወቅት The Living Water Shower Ministry ስር የገላ መታጠብ አገልግሎት የሚሰጠው በሳምንት 3 ቀን ሰኞ፣ ረቡዕ እና አርብ ሲሆን ወደፊት ግን መበራከት እንዳለበት ቶኒ ፒተርሰን ያሳስባል። የዩናይትድ ስቴትስ የመኖሪያ ቤቶችና የከተማ ልማት ሚኒስቴር መረጃ መሰረት በሀገሪቱ የጎዳና ተዳዳሪዎች ቁጥር ባለፈው እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት በ12 ከመቶ ከፍ ብሏል። በሀገሪቱ ዙሪያ በየቀኑ ሲመሽ ማደሪያ ቦታ የማይኖራቸው ከ600 ሺህ በላይ ሰዎች እንዳሉ የመኖሪያ ቤቶች ሚኒስቴር ሀድ መረጃ ያመለክታል።
የአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። በኢትዮጵያ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ከትምህርት የራቁ ልጆች በትምህርት ቤቶች የሚያገኙትን ጥበቃና ከለላ ስለሚያጡ ለተለያዩ ጥቃቶች እንደሚዳረጉ ባለሙያዎች ገልጸዋል። በዘንድሮ የትምህርት ዘመን በሀገር አቀፍ ደረጃ 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ መንግስት አስታውቋል። ባለሙያዎቹ ደግሞ ሁኔታው በአገሪቱ ማህበራዊና ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምጽ ተናግረዋል። በጉዳይ ላይ አስተያየት የሰጠው የኢትዮጵያ መምህራን ማህበር በልዩ ልዩ የሀገሪቱ ክፍሎች በግጭትና በድርቅ ምክንያት በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት እንደራቁ ገልጾ በጦርነቱ ወቅት ለትምህርት ቤቶች ጥበቃ እየተደረገ እንዳልሆነ አመላክቷል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ያጠናቀረውን ዘገባ ከዚህ ቀደም ያስደመጥናችሁን በድጋሚ ለዛሬ ይዘነዋል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ አስታውቀዋል። ከነዚህም ውስጥ 3 ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ተማሪዎች ከትምህርት ገበታ መራቃቸውን ገልጸው የሚበዙትም በአማራ ክልል እንደሚገኙ አመልክተዋል።
አማራ ክልል ነው ወደ 2.6 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ደርሶናል። በኦሮሚያ እስከ 72000 አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66000 አካባቢ ተማሪዎች ጋምቤላ ምድት ወደ 19000 አካባቢ ለዝና አፋር አካባቢ ለምሳሌ ወደ 74000 አካባቢ በዚህ ችግር ምክንያት ከትግሎታዎች መሆናቸው መረጃዎች ያሳያሉ።
በትግራይ ክልልም በትምህርት ዘመኑ ይመዘገባሉ ከተባሉት 2.4 ሚሊዮን ተማሪዎች ውስጥ ወደ ትምህርት ቤት የገቡት 40% ብቻ እንደሆኑ ከክልሉ ትምህርት ቢሮ ለአሜሪካ ድምጽ የደረሰ መረጃ ይጠቁማል። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም በመህፃሩ ዩኒሴፍ ከአራት ወራት በፊት ይፋ ባደረገው ጥናት ደግሞ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት በኢትዮጵያ 7.6 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸውን ገልጿል። ችግሩ የሚፈጠረውን ጫና አስመልክቶ የአሜሪካ ድምጽ የጠየቃቸው በጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ብርሃነ ንጉሴ ሁኔታው በልጆች ላይ ስነ ልቦናዊ ተጽዕኖ ከመፍጠሩም በላይ ለተለያዩ ጥቃቶች እንደሚያጋልጣቸው አስረድተዋል።
ልጆች የማደግ በጥንቅ ወታደር የማግኘት መብት አላቸው። ዓለም አቀፋዊ የሆነ ህግ ነው። ያናቱ ማለት ከትምህርት ጋር ተያይዞ የሚያገኙትንም እንቅስቃሴ ጭምር ነው የሚያጡት። ሁለተኛ ደግሞ ከለላ ሳይኖር ሲቀር ከትምህርቱም ከማጣት ውጪ ላይጠበቁ ይችላሉ። ለተለያዩ ጉዳቶች፣ ለአካላዊ፣ ለስነ ልቦናው፣ ለሴክሹዋል አቢዩዝ እና ለተለያዩ ነገሮችም ሊጋለጡ ይችላሉ።
ከዚሁ ጋር በተያያዘ ወደፊት ሊከሰት የሚችለው ማህበራዊ ቀውስም ቀላል እንደማይሆን ፕሮፌሰር ብርሃነ ያመለክታሉ።
በደንብ እንክብካቤ ያላገኙ፣ ፍቅር ያላገኙ፣ ያልተጠበቁ ልጆች እኮ የህብረተሰቡ ጠር ነው የሚሆኑት። ነገ የሚገባቸውን ፍቅር ስላላገኙ፣ እንክብካቤ ስላላገኙ እኛን ምን ያደርጉልን ብሎ ወደ እኛም የመመለስ ለህብረተሰቡ አሉታዊ ምላሽ የመስጠት ነገርም ይኖራል።
አቶ በላይ ስጦታው የተባሉ ባለሙያም ተተኪ ትውልድ በዚህን ያህል መጠን ከትምህርት ቤት ውጪ ሲሆን የከፋ ማህበረ ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምጽ ተናግረዋል።
ለአንድ ሀገር ትልቁና ወሳኙ ዋናው ሀብት የሰው ሀብት ነው። የሰው ሀብት ደግሞ በሙያ፣ በትምህርት፣ በእውቀት የተገነባ ሲሆን ለሀገር ውጤት ማምጣት ይችላል። ይህ ወሳኝ የሆነ የሰው ሀብት ካልተማረ አእምሮ ተቃጠለ ወይም ደግሞ ከዘመኑ ቴክኖሎጂ ግስጋሴ ከዘመኑ ቴክኖሎጂ እርምጃ ውጭ ሆነ፣ ተንጓሉ፣ ወደኋላ ቀረ ማለት ነው። እድሜያቸው ለትምህርት የደረሰ ህጻናት ትምህርት ቤት ካልዋሉ ለሌላ ላላስፈላጊ ነገር እነሱንም ሀገራቸውንም ለሚጎዳ ልማድም ሱስ ሁሉ ሊጋለጡ ይችላሉ። ለጎጂ ልማዳዊ ድርጊቶች፣ ለሱሶች፣ ለአደገኛ ወንጀሎች ሁሉ ሊጋለጡ ይችላሉ። አየው አምራች ሊሆን የነበረውን ህዝብ አፋሽ ልታደርገው ነው ማለት ነው ከትምህርት ውጭ ካደረግከው።
የዩኒሴፉ ጥናት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ከትምህርት ገበታ የሚርቁ ተማሪዎች እንዲበራከቱ ማድረጋቸውን አሳይቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በልዩ ልዩ የአገሪቱ ክፍሎች የተስፋፉት ግጭቶች የትምህርት ስርዓቱን እየጎዱት እንዳሉና ጉዳቱን በየጊዜው እየጨመረ መምጣቱን ተናግረዋል። ዶክተር ዮሐንስ በንቲ በበኩላቸው ችግሩን ያባባሰው በግጭት ወቅት ትምህርት ቤቶች ጥበቃ ስለማይደረግላቸው ነው ይላሉ።
የተባበሩት መንግስታት የትምህርት ቤቶችን ከግጭት ቀጠና ነጻ ማድረግ ያስፈልጋል የሚል ዲክላሬሽን አለ። እሱ ተግባራዊ እንዲደረግ በሀገራችን በተለያየ ሁኔታ የአድቮኬሲ ስራ እየሰራ ነው የምንገኘው አንዱ እና ትምህርት ቤቶችን ከጥቃት ከጉዳት ቀጠና ውጪ ማድረግ ተገቢ ነው። አንዱ ተማሪዎች ወደ ትምህርት ቤት መምጣት ያልቻሉበት ምናልባት አንዱ ምክንያት ሊሆን የሚችለው አንዳንድ ጊዜ እንደ ካምፕም አገልግሎት ላይ የሚውልባቸው አጋጣሚዎች አሉ። የተፈናቀሉ ዜጎች እንደ መኖሪያ ቤት ይጠቀሙበታል ትምህርት ቤቶችን። ይሄ ትክክል አይደለም ብለን በምናገኛቸው መድረኮች እየገለጽን ነው። ስለዚህ በግጭት ውስጥ ቀጥታ ሚና ያላቸው ወገኖች ጥንቃቄ ማድረግ ይገባቸዋል ብለን እናስባለን።
ችግሩ በእጅጉ አሳስቦናል፣ ሁሉንም ወገን ሊያሳስበው ይገባል ያሉት ዶክተር ዮሐንስ ተማሪዎች ወደ ትምህርት ቤት ለመመለስ እንዲችሉ ግጭቶች በሰላም እንዲፈቱ ጥሪ አቅርበዋል።
ዘላቂ መፍትሄ ይሆናል ተብሎ የሚታሰበው ሰላም መፍጠር ነው። እንግዲህ ጥያቄዎች ይኖራሉ። መቼም በዚህ ጥያቄዎች አድማጩም በአግባቡ አዳምጦ መፍትሄ የሚመጣበትን ሁኔታ ቁጭ ብለው መወያየት ከተቻለ መፍትሄ ሊመጣ ይችላል። መታሰብ አለበት፣ ሰከን ብሎ ማሰብ ያስፈልጋል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ባለፉት 5 ዓመታት ሲካሄዱ የቆዩት ያላባሩ ግጭቶች ዘርፉን ዋጋ ያስከፈሉት እንደሆነ ገልጸው የፖለቲካ ልዩነትን በሰላም መፍታት እንደሚያስፈልግ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምጽ የሚተላለፍናችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በዛሬው ለት የቀረቡትን ዘገባዎች እንዲሁም አዳዲስ መረጃዎችን ለማግኘት ከፈለጋችሁ ኦፊሳላዊ ድረገጻችንን መጎብኘታችሁን አዘንጉ። አሁን ግን ወደ ፓሪስ ኦሎምፒክ እንሻገራለን። አፍሪካ ስቴሽን በሚባል ሰፈር አፍሪካውያን የኦሎምፒክ ታዳሚው ሰብሰብ ብለው የአህጉሪቱን አትሌቶች ሲያሸንፉ አብረው ይደሰታሉ፣ ካላሸነፉም ስሜቱን አብረው ይጋራሉ። ከፓሪስ ወጣ ብለው ኤልሳዲኒ በሚባል አካባቢ የሚገኘውን የአፍሪካ ሰፈር የጎበኘችው ሊዛ ሽላይን ቀጣዩን ዘገባ ልካልናለች። ቆንጅታዬ ታሰማናለች።
ከግርግሩና ከፓሪስ አስፋልት ጎዳናዎች ዞር ማለት ለሚፈልጉ የኦሊምፒክ ውድድር ታዳሚዎች ይህ የበጋረፍት ላይ ላሉ ልጆችም ሆነ ምናልባትም ወደፊት የኦሊምፒክ አትሌት ነው የምሆነው የሚል ምኞት ላላቸው ተመራጭ ስፍራ ነው። የአፍሪካ የባህል ምግቦችና የተለያዩ ባህላዊ እቃዎችንም ያገኛሉ። ሴኔጋላዊቱ የፈረንሳይ ነዋሪ ሳቢና ሳምቡ እዚህ ጋር መደብሯን ከፍታ ንግዱን ተያይዛዋለች።
Mon point de vue sur እዚህ አፍሪካ ሰፈር የተለያዩ ሀገሮች ባህሎች የሚታዩበት የተለያዩ ቋንቋዎች የሚሰሙበት ስለሆነ ደስ ይለኛል። በኔ አስተያየት ዛሬ እዚህ ቦታ ላይ አፍሪካውያን ሰብሰብ ማለታችን በጣም ትልቅ ነገር ነው።
እኛዋ ናይጄሪያዊት ነጋዴ ደግሞ የምትሸጠው የሀገሯ ነቃዎች ብቻ ሳይሆን በሌሎች የአፍሪካ ሀገሮች የተመረቱ ሸቀጣሸቀጦችም ይዛለች።
We found out different entrepreneurs from Mali.
ብዙ ነጋዴዎች አሉ። ማላዊ፣ ቡርኪና ፋሶ፣ ካሜሩናዊ፣ ሴኔጋላዊ ነጋዴዎች መጥተዋል። ያሉንን ጥሩ ጥሩ ነገሮች አንድ ላይ ሆነን አቅርበን እናሳያለን። ለምሳሌ እዚህ ጋር አፍሪካ ውስጥ የተሰሩ ጨርቃ ጨርቅ ሳሙናዎች አሉ።
አፍሪካውያን አትሌቶችና ታዋቂ ሰዎችም የአፍሪካን ሰፈር መጥተው ይጎበኛሉ። ረቡ የዲሞክራቲክ ኮንጎ ሪፐብሊክ ቀን ነበር። ሙዚቃውና ዳንሱ ቀልጧል። ፖለቲካ እዚህ ጋር የለም። የተለያዩ ሀገሮችን አትሌቶች የሚደግፉ ያሉበት ይህ አካባቢ ከፖለቲካ ገለል ማለቱን መርጧል። በመሆኑም እንደ ማሊ ያሉ ከፈረንሳይ ጋር የተቃቃሩ ሀገሮችንም አቅፏል። አብዱላይ ሲዲቤ ትውልደ ማሊ ፈረንሳዊ ነጋዴ ነው።
This is the place where all the Africans
ይህ ቦታ አፍሪካውያን ሲያሸንፉ አብረው የሚደሰቱበት ከተሸነፉም ስሜቱን የሚጋሩበት ቦታ ነው። አሁን ሰዓት እዚህ የሚታየው ወንድማማችነትና አንድነት ሌላ የትም ቦታ አይገኝም። ቀን በቀን በጠዋት መጣና ይህንን የማሊ መደብር ከፍታለሁ። ከዚያም አውሮፕላን ላይ ሳልሳፈር ወደ ጊኒ፣ ወደ ሴኔጋል እጓዛለሁ።
በፓሪሱ ኦሊምፒክ እስካሁን ለከፍተኛ ድል የበቁ አፍሪካውያን አትሌቶች አሉ። አልጄሪያዊቱ ካይሊያ ኔሞር በጂምናስቲክስ ለአፍሪካ የመጀመሪያውን ወርቅ ሜዳሊያ አስገኝታለች። የደቡብ ሱዳን ወጣት የቅርጫት ኳስ ተጫዋቾችም ለፍጻሜው ግጥሚያ ባይበቁም ብዙ አድናቆት አትርፈዋል። እዚህ ያነጋገርናቸው ሰዎች አፍሪካውያን ከሌሎች ጋር በደንብ ለመወዳደር ይችሉ ዘንድ የበለጠ ድጋፍ ሊደረግላቸው እንደሚገባ ይናገራሉ። ፒየር ኢምባሲ የስፖርት ትምህርት ባለሙያ ነው።
quelques sports collectifs
there are some good teams like
ሩጥሩ ቡድኖች መጥተዋል። ለምሳሌ ደቡብ ሱዳን ቅርጫት ኳስ ቡድን፣ የግብጽና የሞሮኮ የእግር ኳስ ቡድኖች ጥሩ ሁኔታ ላይ ናቸው። በቂ አደረጃጀትና ስልጠና ላላገኙ ለሌሎች አፍሪካ አትሌቶች ግን ከባድ ነው።
ፀሐይዋ እየጠለቀች እየመሸ ነው። በዚህ በአፍሪካ ስቴሽን ሰፈር ግን ጭፈራው ገና መጀመሩ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምጽ አድማጮቻችን እንዲሁም ተመልካቾቻችን በማናቸውም ጉዳዮች ላይ አስተያየት ለመስጠት እንዲያመቻችሁ እንዲሁም ደግሞ ዝግጅቶቻችንን ለመከታተል እንዲጠቅማችሁ የሚያስችለውን አጭር መልእክት ሰምተን እንመለሳለን። የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በምስልና በድምጽ ቅንብሩ አብራኝ የቆየችው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ። መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት ይሁንላችሁ። ¶¶